የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት
በ22 በ25 እና በ31 ሜትር ባንድ በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
አንቱ የተባሉ በመብራት የሚፈልጉ ፕሮፌሽናልስ አሉ በያገሩ። እነኚህን እንዴት አድርገን ነው ተቀናጅተው በመስራት እውቀትን በመለዋወጥ የጤና አገልግሎትና የሀገርን ካፓሲቲ በጤናው ብቻ ሳይሆን በሌላውም ሴክተር ያለውን ካፓሲቲ ቢልድ ማድረግ የሚቻለው በሚል ያንን ነው ይዤ የተነሳው። ጡረታ ስወጣ አባይት ይባላል ድርጅቱ፣ አላያንስ ፎር ብሬን ጌን ኤንድ ኢኖቬቲቭ ዴቨሎፕመንት ነው የሚለው። ኢትዮጵያ ደግሞ በጣም በርካታ ፕሮፌሽናልስ አሏት በየሀገሩ።
ዶክተር ተዋበች ብሻው ናቸው። በአገር ውስጥም በዓለም አቀፍ ተቋማትም የበርካታ አስርት ዓመታት የአመራር ተሞክሮ ያካበቱ ጉምቱ የጤና አጠባበቅ ባለሙያና ተሟጋችም ናቸው።
የአዲሱ የ2017 ዓመተ ምህረት የመጀመሪያ የራዲዮ መጽሔት እንግዳችን አድርገን ጋብዘናቸዋል።
የህዳሴ ግድብ ግንባታና ሙሌት በአመዛኙ መጠናቀቅን ተከትሎ ስር የሰደደ የኤሌክትሪክ ኃይል ምንጭ እጥረት ላለባት ሀገር
ተስፋና ብሎም ለአካባቢው ሀገራት የኤሌክትሪክ ኃይል የማቅረብ ህልሟ እውን የሚሆንበት
የህዳሴ ግድብ ቃል ኪዳን ይይዝ ይሰምር ይሆን?
እርግጥ አዲሱ ምዕራፍ ተከፈተ። ከዚህ ተዛምደው የሚነሱት ስጋቶችና ተጨባጭ ፈተናዎቹ ስንል ጠይቀን
የብዙዎችን ትኩረት በሳበው ሰሞንኛ ርዕስ ከሶስቱ የጉዳዩ አዋቂዎች ጋር የጀመርነው ወግ በቃላችን መሰረት ዛሬ ይጠናቀቃል።
ጊዜያችን ከፈቀደም ከአንድ እውቅ ድምፃዊ ጋር የምናደርገው ቆይታ ሌላው ዝግጅት ነው።
ሁለቱ ቋሚ የመጽሔት ቀለማት ሙዚቃና የሳምንቱ ምርጥ ግጥም ለዝግጅቱ ውበትና ለዛ ብቻ ሳይሆን
ዘወትር በመጽሔት ዘይቤ እንደምንለው ያለነርሱ መጽሔት መጽሔት አይሆንምና ለምሽቱ ያልናቸውን በወጉ መራርጠናል።
መሆኑን እንደምንሰነበታችሁ እሁድን አብራችሁን በማምሸታችሁ እያመሰገንን
ከዛሬ መስከረም 5 2017 ዓ.ም ዝግጅታችን ጋር የፕሮግራሙ አዘጋጅና አቅራቢዎች ቆንጅት ታዬና
አሉላ ከበደ ሰዓቱ 4 ሲደፍን አብረናችሁ ልንቆይ ብቅ ብለናል።
አሁን የሰዓቱን የዓለም ዜና እናስቀድማለን።
እንመለሳለን።
ሰላም ጤና ይስጥልን አድማጮቻችን፣ እንደምን አመሽታችኋል? የምሽቱ ዜናዎችን የማሰማችሁ አስማማየ ነኝ። አቶ ጌታቸው ረዳ የጠሩት ህዝባዊ ስብሰባ አዳራሽ ውስጥ በተፈጠረ ግርግር ተቋረጠ። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ ዛሬ መስከረም 5 ቀን 2017 ዓ.ም በሽረ እንደስላሴ ከተማ የመሩት ህዝባዊ ስብሰባ እንደተጀመረ መቋረጡን የክልሉ ኮሙኒኬሽን ጽህፈት ቤት አስታውቋል። ውይይቱ የተቋረጠው መድረኩ እንዲረብሹ ተልኮ በተሰጣቸው ሰዎች ነው በማለትም ጽህፈት ቤቱ በስም ያልጠቀሳቸውን አካላት ወንጅሏል። የአሜሪካ ድምፅ በጉዳዩ ላይ ያነጋገራቸው የሽረ እንደስላሴ ከተማ ህዋ ጽህፈት ቤት ኃላፊ አቶ ሀጎስ ካሳይ በስብሰባው መስተጓጎል ላይ እጃችን የለበትም ብለዋል። በሌላ በኩል ሰሞኑን በአዲስ አበባ መግለጫ የሰጡት የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ ሀመር የህዋት መሪዎች የፖለቲካ ልዩነቶቻቸውን በውይይት እንዲፈቱ አሳስበዋል። ሙልጌታ አጽባ በዚህ ጉዳይ ላይ አጭር ዘገባ ይዟል።
የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ ከክልሉ ሰሜናዊ ምዕራብ ዞን ነዋሪዎች ጋር ለመወያየት ዛሬ መስከረም 5 ቀን 2017 ዓ.ም በሽረ እንደስላሴ ከተማ የመሩት ህዝባዊ ስብሰባ የተቋረጠው ገና እንደተጀመረ በተፈጠረው ግርግር መሆኑን የክልሉ ኮሙኒኬሽን ጽህፈት ቤት አስታውቋል። ውይይቱ የተቋረጠው መድረኩን እንዲረብሹ ተልእኮ በተሰጣቸው ሰዎች ነው ሲልም ቢሮው በስም ያልጠቀሳቸውን አካላት ወንጅሏል። በመድረኩ ተሳታፊ እንደነበር የገለጸው ሳምሶም ክብሮም የተባለ የከተማዋ ነዋሪ በበኩሉ ውይይቱ ለመጀመር ዘክረ ሰማዕታት በመካሄድ ላይ ባለበት ወቅት አንዳንድ እናቶች ያለቅሱ እንደነበር አስታውሷል። በመቀጠል ሁኔታዎች ወደ ጩኸትና ግርግር ተቀይረው ስብሰባው መቋረጡን ገልጿል። የትግራይ ክልል ኮሙኒኬሽን ጽህፈት ቤት በመግለጫው በአዳራሹ የነበሩት አብዛኞቹ ተሳታፊዎች በተለይም ወጣቱ የስብሰባውን መካሄድ በመደገፍ ድምፁን በከፍተኛ ሁኔታ ማስተጋባቱን ጠቁሟል። በግርግር ምክንያት ተቋርጦ ግን ለሌላ ጊዜ ተራዝቧል ብሏል። በመድረኩ ተሳታፊ እንደነበር የገለጸው ሳምሶን ክብሮም በበኩሉ ህዝባዊ ጥያቄ ለማቅረብ የገባን ሰዎች ሀሳባችን ሳንገልጽ ወጣን ብሏል።
ወጣቱ መስማት ያለበትን ወቀሳም ይሁን ምስጋናም ይሁን ችሉ እንዳይሰማ አድርገዋል። የትግራይ ህዝብ የሽረ ህዝብ ማይወክ ከስር የነበረው ህዝብ አንዱ አስታለቅ ተጠቅላላ ሁሉ ያለቅሳል። አንዱ አስታጨበጭ ተጠቅላላ የሚያጨበጭበት ሁኔታ ነበር የነበረው እና ሀሳብ እንዳይሰማ የብጥብጥ ስራ ነው ማለት ይችላለሁ።
የስብሰባውን መቋረጥ የተሰማው የህወሓት መሪዎች በፕሪቶሪያው ስምምነት አፈጻጸም በ14ኛው ድርጅታዊ ጉባኤና ከአዲስ አስተዳዳሪዎች ሹመት ጋር በተያያዘ ያላቸው ፖለቲካዊ ልዩነት በቀጠለበት ወቅት ነው። የሽረ እንዳስላሴ ከተማ ህወሓት ጽህፈት ቤት ኃላፊ አቶ ሐጎስ ካሕሳይ ስብሰባው የከተማው አመራሮች የማያውቁትና ያልተጋበዙበት ነው ሲሉ ለአሜሪካ ድምፅ ተናግረዋል። በስብሰባው መስተጓጎል ላይ እጃችን የለበትም ብለዋል። ስብሰባው እንደ ከተማ አስተዳደር አይታወቅም። ስብሰባውን የጠራው የጊዜው አስተዳደሩ እንደሆነ ይነገራል። ሆኖም የከተማው ጊዜው አስተዳደር ሳይሆን ሌላ በውጭ ያለ አካል ነው ያዘጋጀው። በአዳራሹ የነበረው ሁኔታ በተመለከተ ግልጽ መረጃ የለንም። ኦሪንቴሽን የተሰጣቸው ናቸው የረበሹት የተባለው ግን ህዝብ ለማደናገር ነው ያሉት። አቶ ሐጎስ አክለውም እንዲሳተፉ ስላልተጋበዙ በስብሰባው ላይ እንዳልተገኙ ጠቁመዋል። በዚህ ጉዳይ ከዞኑ አስተዳደርና ከክልሉ ኮሚኒኬሽን ጽህፈት ቤት አመራሮች ተጨማሪ ማብራሪያ ለማግኘት ያደረግነው ሙከራ አልተሳካም። ባለፈው አርብ መስከረም 3 ቀን 2017 ዓ.ም በአዲስ አበባ መግለጫ የሰጡት የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ ሃመር የህወሓት መሪዎች የፖለቲካ ልዩነቶቻቸውን በውይይት እንዲፈቱ ማሳሰባቸው ይታወሳል። ለአሜሪካ ድምፅ ሙልጌታ ጽባህም መቀለም።
በኢትዮጵያና በሶማሊያ መካከል ሊካሄድ የነበረው ሶስተኛው ዙር ውይይት ለሌላ ጊዜ ተላለፈም። ውይይቱ ለሌላ ጊዜ ተላለፈው በኒውዮርክ ከሚካሄደው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በመቀጣጠሩ ምክንያት መሆኑን ሁለት የሶማሊያ ከፍተኛ ባለስልጣናት አስታውቀዋል። ስለ ጉዳዩ ለመገናኛ ብዙሃን ለመናገር ፈቃድ ስለሌላቸው ስማቸው እንዳይገለጽ የጠየቁት አንደኛ የሶማሊያ ባለስልጣን የውይይቱ ጊዜ ከተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጉዞና ዝግጅት ጋር መገጣጠሙን ተናግረዋል። ሁለተኛው ባለስልጣን በበኩላቸው ለውይይቱ ለመዘጋጀት ያለው ጊዜ አጭር እንደሆነ ገልጸዋል። ውይይቱ የፊታችን ማክሰኞ መስከረም 7 ቀን ቱርክ አንካራ እንዲካሄድ ቀጠሮ ተይዞለት የነበረ ሲሆን መቼ እንደሚካሄድ አልተወሰነም። ነገር ግን ከተባበሩት መንግስታት ጠቅላላ ጉባኤ በኋላ ውይይቱ ይቀጥላል ተብሎ ይጠበቃል። የኢትዮጵያ ዲፕሎማቶች ንግግሩ መራዘሙን በማስመልከት አስተያየት እንዲሰጡ ከቪኦኤ ለቀረበላቸው ጥያቄ ወዲያውኑ ምላሽ አልሰጡም። ባለፉት ሐምሌና ነሐሴ ወራት በቱርክ ሸምጋይነት በአንካራ የተካሄዱት ሁለት ዙር ውይይቶች በሁለቱ ሀገራት መካከል ባለው ውጥረት ላይ ለውጥ ማምጣት አልቻሉም። አዲስ አበባ ከሶማሊላንድ ጋር የባህር በር መግባቢያ ስምምነት ከተፈራረመች ወዲህ ሶማሊያና ኢትዮጵያ በዲፕሎማሲው ውዝግብ ውስጥ ናቸው። የሶማሊላንድ ባለስልጣናት እንደሚሉት በመግባቢያ ስምምነቱ መሰረት ኢትዮጵያ የባህር ኃይል ለመገንባት የሚያስችላት 20 ኪሎ ሜትር ዝማኔ ያለው ወደብ ለ50 ዓመታት በሚቆይ ሊዝ ታገኛለች። በምላሹም ለሶማሊላንድ እንደ ነጻ ሀገር እውቅና በመስጠት የመጀመሪያው ሀገር ትሆናለች። ሶማሊያ በበኩሏ ስምምነቱን ሉዓላዊነቷን እንደጣሰ አድርጋ ትመለከተዋለች። በኢራን የሚደገፉት የሁቲ አማጽያን ዛሬ ውድ የተኮሱት ሚሳይል በማዕከላዊ እስራኤል በሚገኝ ክፍት መሬት ላይ ቢያርፍም በቤንጉዌር ዓለም አቀፍ አውሮፕላን ማረፊያ የማስጠንቀቂያ ድምፆች እንዲነሳ አድርጓል። እስራኤልም ለዚህ ጥቃት ወታደራዊ ምላሽ እንደምትሰጥ ፍንጭ ሰጥታለች። እስካሁን በሰው ሕይወት ላይም ሆነ ሌላ ያደረሰው ከፍተኛ ጉዳት ስለመኖሩ የተገለጸ ነገር ባይኖርም የእስራኤል መገናኛ ብዙሃን ሰዎች ወደ ቤንጉዌር ዓለም አቀፍ አውሮፕላን ማረፊያ ለመጠለል ሲሽቀዳደሙ የሚያሳይ ምስል አሳይተዋል። የአውሮፕላን ማረፊያው ባለሥልጣናት በበኩላቸው ብዙም ሳይቆይ መደበኛ ስራው መጀመሩን ገልጸዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነታንያሁ ከጥቃቱ በኋላ በካቢኔ ስብሰባ ላይ በሰጡት አስተያየት ተመሳሳይ ምላሽ እንደሚሰጥ ፍንጭ ሰጥተዋል። ሁቴዎች እኛን ለመጉዳት ለሚያደርጉት ማንኛውም ሙከራ ከባድ ዋጋ የሚከፍሉ መሆናቸውን ማወቅ ነበረባቸው ሲሉም ተናግረዋል። የሁቴ አማጽያን ወታደራዊ ቃል አቀባይ ብርጋዴር ጄኔራል የህያ ሳሬ በቴልአቪቭ አካባቢ ወታደራዊ ላማ ላይ ያነጣጠረ የባለስቲክ ሚሳይል መተኮሳቸውን ተናግረዋል። የብሪታንያ የውጭ ጉዳይ ሚኒስትር ዴቪድ ላሚ ዛሬ እሁድ በሰጡት አስተያየት ዩክሬን ከሩሲያ ምድር ዘልቆ ጉዳት የማድረስ አቅም ያለው የረዥም ርቀት መሳሪያ እንድትጠቀም መፍቀድ ኔቶን ከሞስኮ ጋር ከለየለት ጦርነት ውስጥ ያስገባታል በሚል የሩሲያው ፕሬዚዳንት ቭላድሚር ፑቲን ለሰነዘሩት ማስጠንቀቂያ በመደንፋት ወንጅሏቸዋል። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን እና የብሪታንያ ጠቅላይ ሚኒስትር ኬር ስታርመር በዋይት ሀውስ ተገናኝተው ኬቭ ከምዕራብ ዓለም የሚቀርብላትን የጦር መሳሪያ አጠቃቀም ላይ በዚህ ሳምንት መወያየታቸውን ተከትሎ በሩሲያና በምዕራብ ዓለም መካከል ያለው ውጥረት ከፍተኛ ደረጃ ላይ ስለመድረሱም ተገልጿል። በመጨረሻም በቱኒዚያ የፕሬዚዳንታዊ ምርጫ ዘመቻ ቅስቀሳ ተጀመረ። የቱኒዚያ የፕሬዚዳንታዊ ምርጫ ወቅት ቅስቀሳ ትላንት ቅዳሜ በይፋ ተጀምሯል። ይህም የአገሪቱ ሁኔታ እያሽቆለቆለ ነው ያሉ ቱኒዚያውያን ቁጣቸውን በዋና ከተማዋ ጎዳናዎች ላይ በመውጣት ከገለጹ ማግስት ነው። በዚህ ዓመት መጀመሪያ ላይ ባለሥልጣናት ለወራት የዘለቀ ስር ማዕበል ከጀመሩ ጊዜ አንስቶ ትልቁ በሚመስለው ተቃውሞ አርብ ዕለት በመቶች የሚቆጠሩ ቱኒዚያውያን ሰላማዊ ሰልፍ በማካሄድ የፖሊስ መንግስት ሲሉ የጠሩት ድርጊት እንዲያበቃም ጠይቀዋል። አድማጆቻችን፣ ለምሽቱ ያዝናቸው ዜናዎቻችን እነዚህ ነበሩ። አስማማየ ነው ነበርኩኝ። ከቀሪ የራዲዮ መጽሔት ዝግጅቶች ጋር ቆይታ እንድታደርጉ እየጋበዝኩ በዚሁ ሰናበታለሁ። መልካም ምሽት ይሁንላችሁ።
እሁድ መስከረም 5/2017 ዓ.ም በድጋሚ ጤና ይስጥልን፣ እንደምንሰነበታችሁ ውድ የፕሮግራማችን ተከታታዮች።
የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታየነን
ከምሽቱ የራዲዮ መጽሔት ቅንብሮች ጋር አሁን ተመልሰናል።
በመጽሔት የጊዜ ሰሌዳ መሰረት አሁን ሰዓቱ
ምርጥ ግጥም ነው። የሳምንቱ
ከዚህ ቀደም ያሰማናትና ስለ መጸወራት የተጻፈች በሚመስል ዘይቤ የተደረደረች ግጥም ነች ለምሽቱ የመረጥናት። እዩ በቃ ጨለማ ነህ ብለሽ እኔን ስትተቺ ዘለሽ አትጠግቢ ስቀሽ አሰለቺ ወርሃ ጽጌ ነው አመት ሙሉ ላንቺ ደግሞ በየቀኑ ፋሲካ ነው ኑሮሽ የዓለም ሰቀቀኑ ሩቅ ነው ለጆሮሽ የፍጥረት ሰቆቃ ለጋ ነው አምሮሽ ገላሽም ነው ጮርቃ ሌላም አለልሽም ኖረሽ እዩ በቃ
በየጎዳናሽ ላይ አደይ የሚያነጥፍ በየዛፉ ቅርፊት ስምሽን የሚጥፍ በስቶልሽ ፈልቶልሽ አንቺን የሚያሽሙንሙን ቀምሰሽው አታውቂም የብቻነት ሸክሙን። አዎ መፈቀር መታጀብ ከኔክታር ይጥማል ግን ደግሞ ይገጥማል። በተወደሱበት አንደበት መነቀፍ ውብ ገላ ጠብቆ እርጥብ ንፋስ ማቀፍ አንዳንዴ ይገጥማል። የማይሰምር ምኞት የማያልቅ ጥበቃ ሌላም አለልሽም ኖረሽ እዩ በቃ።
አንቺ ደስታ ወዳጅ በለምለም አጸድ ውስጥ ቢራቢሮ አሳዳጅ ኑሮ የምትታይሽ እንደ ጣዖስ ቀልማ እንዳትሸወጂ በአዝማሪዎች ዜማ በሸንጋዮች ቃላት ሕይወትም እንደ ጃርት የሾህ ቀሚስ አላት።
ተድላም ከሐዘን ጋር ያልፋል በፈረቃ ከሳቅ በስተጀርባ ይሰለፋል ሲቃ ሌላም አልልሽም ኖረሽ እዩ በቃ። ገጣሚ በእውቀቱ ስዩም ለኦፕቲሚስቶች መጪውን በብሩህ ገጹ ማየት እንደማለት ማየት መጠበቅ ለሚወዱ የሳምንቷን ምርጥ ግጥም እርግጥ ምሽቱም ተጀምሯል።
የገጣሚውን የግርጌ ማስታወሻም እናክልና
ወረሃ ጽጌ የአበባ ወር ስፕሪንግ
አኦስ በሚያምር ህብረ ቀለማት የተዋበች ወፍ ፒኮክ ሲል በእውቀቱ በግርጌ ማስታወሻው አስፍሯል።
ገጣሚ በእውቀቱ ስዩምን ለግሩም ግጥሙ እናመሰግናለን።
አዲስ ዓመት 2017 ከባተ የመጀመሪያው ዝግጅታችን ይህ መሆኑ ነው።
ከእንቁጣጣሽ እንቁለጣጣሽ አንስቶ
ምን የበረታ ስቃይና እንግልት የኑሮ ውጣውረድና መልከ ብዙ ፈተናዎች እንዳሸን የፈሉበት
የማያቋርጥ የሚመስለው ሰው ሰራሽ ስቃይ ማብቂያ የራቀ ቢመስል
ጨለማው ገፉ ጎህ መቅደዱ ዶፉም ማባራቱ እርግጥ ሩቅ የሚመስለው አዲሱ ቀን የሚሻል ቀን እንደሚመጣ
ሰው በመሆናችን ብቻ ከውስጣችን ያለ የሚመስለው ያ የተስፋ ብርሃን መፈንጠቁ አይቀርምና
በሰው ልጅ ልቦና አድሮ አቆጥቁጦ ያ ነገን እንድንናፍቅ የሚያደርግ ምትሃት ለአዲሱ ዓመት ቅርብ ይመስላል።
ለምሽቱ የተሰናዱት ልዩ ልዩ ቅንብሮችም በዚሁ ስሜት የተቃኙ ናቸው።
ወደዚያ ከመዝለቃችን አስቀድሞ ታዲያ አንድ ሌላ የራዲዮ መጽሔት ልማድ እናስከትል።
Thank you.
ደርዝ ላለው የሙዚቃ ወቅ ቀጠሮ ከተያዘለት ድምፃዊ ሚካኤል በላይነህ አዳዲስ ስራዎች አንዷን ነበር ያጣጣም ነው።
የእድሜ ልክ የህዝብ ጤና ጥበቃ ባለሙያ በጡረታ እድሜያቸውም ያለመታከት ለህብረተሰብ ጤናና ሁለንተናዊ ደህንነት የሚሟገቱ
በሀገር ውስጥም በዓለም አቀፍ ተቋማትም በጤና ጥበቃ አመራር ስጭነት ዳጎስ ያለ ልምድ ያካበቱ አዋቂ ናቸው።
ሴት የጤና መኮንን መሆን አትችልም ቢባሉ ስልጣናውን ስጡኝና መሆን እንደምችል አሳያችኋለሁ ብለው ገና በለጋ ወጣትነት እድሜያቸው አመት ሙሉ የተሟገቱበትን ዘመን መለስ ብለው ፈገግ እያሰኛቸው ያስታውሳሉ።
የኤችአይቪ ኤድስና የወባ ወረርሽኝን በየአገሩ በሙያቸው ተፋልመዋል። ከጡረታቸውም ወዲህ የቅርብ ጊዜውን ኮቪድን በእውቀታቸው ተዋግተውታል።
የእሳቸውን ከ5-10 ዓመታት የረዘመ የሙያ ዘመን ከዛሬው የተራቀቀ የቴክኖሎጂ ጊዜ ጋር እያነጻጸሩ የዛሬ ወጣቶች ቴክኖሎጂን ለህብረተሰብ በሚበጅ መንገድ እንዲጠቀምበት ይመክራሉ።
ከዶክተር ተዋበች ጋር ረዘም ያለ ቆይታ ነው ያደረግነው። ተከታተሉ።
ዶክተር ተዋበች ስለ ጊዜው እጅጉን እናመሰግናለን። እንኳን ለ2017 ዓመተ ምህረት አደረሰው።
በጣም አመሰግናለሁኝ ፕሮግራማችሁ ላይ ስላቀረባችሁኝ። የመልካም አዲስ አመት ምኞቴን ለእናንተም ለቪኦኤ አድማጮች በሞላና ኢትዮጵያ ውስጥ ላሉ ከኢትዮጵያም ውጭ ላሉ ኢትዮጵያውያንና ኢትዮጵያውያት እንኳን አደረሳችሁ ብዬ ደስታዬን መግለጽ እፈልጋለሁ። መጪው ዘመን ደግሞ ስኬት የተሞላበት ጤና፣ ሰላም፣ ደስታ የሰፈነበት ጊዜ እንዲሆንልን ምኞቴንም ለመግለጽ እፈልጋለሁኝ።
ዶክተር ተዋበች እስኪ ይህን ጊዜ የአዲስ አመቱን መልካም ምኞት ዛሬ ያሉትን ብርቱና ፈታኝ ሁኔታዎች ለሰው ልጅ ጤና አደገኛ የሆኑ ሁኔታዎች እርሱ ካሳለፉት እድሜ ልክ ካገለገሉበት የህብረተሰብ ጤና አጠባበቅ ስራው ካካበቱ ልምድ አንጻር ሰላምና ጤናን በአዲስ አመት ተስፋ ከማሳደር አስፈላጊነት ጋር አዛምደው ቢያነሱልን።
እንደምናውቀው ሁላችንም በአገራችንም በዓለማችንም ሰላም በጣም ሳኝ ጉዳይነቱ ከመቼውም የበለጠ እየታወቀ ነው። ሰላም ሲባል ደግሞ ለጤናም ቀጥተኛ አስተዋጽኦ አለው። ጤናን ያነሳሁት ለምንድን ነው? እኔ የጤና አጠባበቅ ባለሙያ ነኝ እና በዚህ ሙያ በጣም ረዥም ጊዜ አገልግያለሁ። እንደ አውሮፓ አቆጣጠር ከ1969 ጀምሮ እስካሁን ድረስ በቅርቡ 55ኛ የአገልግሎት አመታችንን አክብረን ነበር አንድ ጋር ሆነን። ጤና ለሁሉም ወሳኝ ነው። ጤና ሲባል አለመታመም ብቻ ሳይሆን ደግሞ በማህበራዊ፣ በስነ ልቦና፣ በተለያዩ ጉዳዮች ጤናማ መሆን ያስፈልጋል እና ጤና እንደዚህ በጥባቡ የበሽታ መኖር እና ለመኖር አይደለም ውሳኔው እና እኔም የምወደው ፕሮፌሽኔ ነው። ከገጠሪቱ ኢትዮጵያ ቦንጋ ጀምሮ በተለያዩ ጊዜዎች በጤና ጥበቃ ዋናው መስሪያ ቤት የክትባት ፕሮግራም፣ የእናቶችና ህጻናት ጤና አገልግሎት በሀገር ውስጥ እንዲስፋፋ እንደዚሁም ደግሞ የጤና አጠባበቅ ትምህርትና የሰው ኃይል ማሰልጠኛ መምሪያ ኃላፊም ሆኜ የተለያዩ ኃላፊነቶችን በመያዝ አገልግያለሁ። በሙያዬ ከባለሙያዎች ጓደኞች ጋር በመሆን ለሀገርም ለራሴም ለትውልድም የሚተርፍ የተቻለንን ያህል አስተዋጽኦ አድርገናል እና ስለዚህም ነው ይሄ በዓላችን የጤና ይሁንልን የሰላም ይሁንልን ብለን የምናከብረው።
55ኛ ዓመት አብረን ሆነን አክብረናል ብለው ነበረ። በጤና አጠባበቅ ባለሙያዎች ማህበር ነው? ሙያ አጋሮችን ነው? ማንን ነው በዛ ውስጥ የገለጹት?
ጎንደር ኮሌጅ የገባ ነው በ1965 ጊዜውም እየረዘመ ስለሄዳል አንዳንዱ ነገር እና በ65 ፓብሊክ ሄልዝ ኮሌጅ ገባን። በ69 ተመረቅን የጤና መኮንን ባለሙያዎች የነበርን እኛ ሁላችን ተሰብስበን እስከዛሬ ምን ሰራን፣ ምን ችግር አጋጠመ፣ ምን ከሌሎች የጤና አጠባበቅ ማህበራት ጋር ሆነን እና የተለያዩ ድርጅቶችም እንዲሳተፉ ጋብዘን ውይይት አድርገን ነበረ።
በውጭ ሀገርም እንደዚሁ ባለም አቀፍ ተቋማት ውስጥ በከፍተኛ የአመራር ደረጃም አገልግለዋል። ዶክተር ተዋበች እስቲ ገለጽ ቢያደርጉልን።
እውነት ነው፣ በዛም እንደዚሁ አገልግያለሁኝ። መጀመሪያ ከጤና ጥበቃ የተለያዩ ኃላፊነቶች ጋር ካገለገልኩ በኋላ ዩኒሴፍ ዩናይትድ ኔሽንስ ቺልድረንስ ፈንድ አገር ውስጥ ለስድስት ዓመት ከሰራው በኋላ የጤናውን ጉዳይ በመምራት ህንድ አገር ሄጄ ፍን የጤና ጉዳይ ኃላፊ በመሆን ለአምስት ዓመት ያህል አገልግያለሁ። እዛ በኋላ ወደ አፍሪካ ልምጣ አልኩኝ። እንግዲህ ህንድ ካገለገልኩ በኋላ መጀመሪያ የመጣሁት ናሚቢያ አገር ነበር። የዩኒሴፍን የጤና ፕሮግራም በመምራት ለአምስት ዓመት ያህል ሰራው። ቦትስዋና የሚባል አገር ደግሞ ሄድኩኝ። ኤች አይ ቪ ኤድስ በጣም በጣም በተለይ በደቡብ አፍሪካ እና በዛ ሪጅን በጣም ከፍቶና አይሎ የነበረበት ጊዜ ነበር። አገን በዩኒሴፍ ፕሮግራም ኃላፊ በመሆን የጤና ፕሮግራም ኃላፊ በመሆን እና ደግሞ የዩኒሴፍ ያገሩ ምክትል ተጠሪም በመሆን እዛም እንደዚሁ ኤችአይቪ ኤድስ እንዴት ለመግታት ይቻላል የሚል ትልቅ ስራ የተሰራበት ጊዜ ነው። እዛ 6 አመት ከሰራው በኋላ ጡረታ ወጣሁኝና አሁን እንግዲህ ወደ አገር ተመለስኩኝ ሰርክሉን ለመሙላት። በዛ ውስጥ ነው እድሜን የፈጀሁት እና አሁንም በተለያየ በና ጤና አጠባበቅ ባለሙያዎች ማህበር አሁንም እዛ ውስጥ በመማክርት ጉባኤ ውስጥ እሳተፋለሁ። ሌላው ደግሞ አንድ የኢንተርናሽናል ኢንስቲትዩት ኦፍ ፕራይመሪ ሄልስ ኬር የሚባል አለ፣ ቲንክ ታንክ ግሩፕ አለው። ያንን ቲንክ ታንክ ግሩፕ በመምራት እሳተፋለሁ። እንደዚሁም ደግሞ ቮለንቲር አድርገን የተወሰን ፕሮፌሽናል ስንጠራራ እና አንዳንድ ችግር ሲመጣ ሳይንቲፊክ የሆነ ጽሁፍ ከልምዳችንም ከሊትሬቸርም አገሮቹ ከሄዱበት ሂደትም አይተን ለሚመለከታቸው ኃላፊዎች እናቀርባለን። በኮቪድ ጊዜ ያንን አድርገናል። በተለይ ደግሞ የዚህ የዳያስፖራው ግሩፕ የኢትዮጵያ ዳያስፖራ ፕሮፌሽናልስ አገር ውስጥ ካሉ ፕሮፌሽናልስ ጋር አብረው ቲም አፕ አድርገው እየተገናኙ እየተመካከሩ እንዲሰሩ ለማድረግ ብዙ ጥረት ተደርጓል። ብዙ አስተዋጽኦም ተደርጓል። የጤና ጥበቃ ሚኒስቴር፣ ሌሎች የመንግስት መስሪያ ቤቶች በሞላ በተሳተፉበት። ያ እውቀት ነው አሁን የሚያስፈልገው ያንን ማኔጅ ለማድረግ እና ያ እውቀት ሌላ ሶርስ ጋር ካለና እዛ ደግሞ ኢትዮጵያ ሊረዱ የሚችሉ ፕሮፌሽናልስ ካሉ ከእነሱ ጋር በመሆን ለመስራት ተችሏል። እነዚህን ነገሮች ነው አረዘምኩ መሰለኝ። እነዚህን ነገሮች ነው እየሰራን የቆየ ነው። በዚህ በእውቀት ግግር ላይ ደግሞ ከጤናው ሴክተሩ በኋላ ጡረታ ወጥቼ ኢትዮጵያ ከተመለስኩ በኋላ ያየሁት ምን ነበረ? የጤና አጠባበቅ መምሪያ ኃላፊ ሆኜ በነበረበት ጊዜ ብዙ ፕሮፌሽናልስ ወደ ውጭ ወጡ ነበረ። ብዙዎቹ ደግሞ በዚያን ጊዜ አይመለሱም። ኦኬ፣ እዚህ ባሉበት ግን እውቀታቸውን አሻሽለዋል፣ ራሳቸውን አሻሽለዋል፣ ልምድ ብዙ ቀስመዋል እና አንቱ የተባሉ በመብራት የሚፈለጉ ፕሮፌሽናልስ አሉ በያገሩ እና እነኝህን እንዴት አድርገን ነው ሲስተማቲካሊ ሰስቴይነብል በሆነ መልክ አገር ውስጥ ካሉት ፕሮፌሽናልስ እና ኢንስቲትዩሽንስ ጋራ ተቀናጅተው በመስራት እውቀትን በመለዋወጥ የጤና አገልግሎትና የሀገርን ካፓሲቲ በጤናው ብቻ ሳይሆን በሌላውም ሴክተር ያለውን ካፓሲቲ ቢልድ ማድረግ የሚቻለው በሚል ያንን ነው ይዤ የተነሳው ጡረታ ስወጣ። አባይት ይባላል ድርጅቱ። አላያንስ ፎር ብሬን ጌን ኤንድ ኢኖቬቲቭ ዴቨሎፕመንት ነው የሚለው። ኢትዮጵያ ደግሞ በጣም በርካታ ሃይሊ ኳሊፋይድ እና ኤክስፒሪየንስድ የሆኑ ፕሮፌሽናልስ አሏት በየሀገሩ። የዚህን ሀገር ታውቁታላችሁ እና ይህንን የማይገኝ ሪሶርስ ይዛ ኢትዮጵያ በባለሙያዎች እጥረት ሰፈር ማድረግ የለባት። አገር ውስጥ ያሉ ባለሙያዎች አሉ። ከነሱ ከዚያ ውጭ ካሉትና የተለያየ ልምድ ከቀሰሙት ጋራ እንዴት አድርገን ነው ስርዓት ባለው መልክ ቱ ዌይ የሆነ ዳያስፖራውም እውቀትና ስኬት ጌን የሚያደርግበት አገር ውስጥ ያለውም ባለሙያ እና ተቋም ከዚህ ከውጭ ካለው ፕሮፌሽናል ጌን የሚያደርግበት የሚለውን እዛ ላይ ነው አሁንም እየሰራ ያለው። በ2006 ነው ሪታየር ያደረኩት። ከዛን ጊዜ ጀምሮ አሁንም ከአባይድ ጋር ነኝ። ሌላውንም የጤና ጉዳይ እየሰራው ቢሆንም እና ሌሎች ሀገሮች ሁላችንም እናውቃለን በጣም እድገታቸውን ያፋጠኑት በተለያየ ጊዜ ከሀገር ውጭ የሄዱ ዜጎች በየቦታው የቀሰሙትን እውቀት ለሀገራቸው እንዲያካፍሉ እድል እያመቻቹ ነው። አሁን ቴክኖሎጂው ተስፋፍቷል እና ብዙ ነገር ማድረግ ይቻላል። ብዙዎቹን በዚህ አጋጣሚ በዚህ ድርጅት አማካይነት ያገኘኋቸው ውጭ ያሉ የተማሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ህዝባቸውን ለማገልገል ከማንም የበለጠ ፍላጎት እና ዝግጁነት አላቸው። አገር ውስጥ ያለውን ሁኔታ አመቻችቶ የሚያስፈልገው ፖሊሲና አደረጃጀት ኖሮ ይህንን የእውቀት ክምችት ታፕ ማድረግ ቢቻል እዚህ ያሉትን ፕሮፌሽናልስ የሚሰጡ ብቻ ሳይሆን እነሱም እዛ ሄደው እያዩ ተምረው እየተቀበሉ በሁለቱም በኩል ኢንሪችመንት ሊኖር ይችላል። እዚህ ላይ ነው አሁን ሙግቴ ያለው። በፖሊሲ ተደግፎ በተግባር በስርዓት በስልት ኮንቲኒቲ ባለው መልክ እንዲሰራ የሚደረግበት መንገድ ቢኖር ጥሩ ነው። በዚህ ሁሉ ውስጥ ደግሞ ዋናው ተዋናይ የሚሆኑት እነኚህ እውቀታቸውን ያካበቱ ልምድ ያካበቱ ባን በኩል ሆነው ወጣቶች ደግሞ አሉ። ያንን ለመተካት በመስመር ላይ ያሉት የነዚህ ደግሞ ጥምረት ጥንካሬውን ይበልጥ ያደርጋዋል፣ አዌርነሱን ይበልጥ ያደርጋዋል፣ ውጤቱን 3-4 ጊዜ እጥፍ ያደርጋዋል። ወጣቶቻችን አሁን ቴክኖሎጂው ጋራ በጣም የቅርብ ግንኙነት አላቸው። ድሮ እኛ ከነበርንበት ምንም የሚወዳደር ነገር የለውም፣ ሌላ ዓለም ነው። እና እነኚህ ወጣቶች ወደሚፈልገው ፍሬያማነት እንዲደርሱ ይሄ ቴክኖሎጂውን በአግባቡ እንዴት አድርገን ነው ለህዝብ በሚጠቅም መልክ እንትን ማድረግ የምንችለው የሚለውን ማየት አለብን።
የመጨረሻ ጥያቄ በጠይቅ ዶክተር ተዋበች፣ ጤና አጠባበቅ ስራ ውስጥ በጣም ረጅም ጊዜ እንደሰራ እና የሰዎችን ህይወት መቀየር ትልቁ ዓላማ ያደረገ ሰው ስራ ነው እየሰሩ ያሉት እና በ2006 ጡረታ ወጥቻለሁ አሉሽ፣ ዛሬ እየሰሩ ነው። ምናልባትም ጠንካራ እንዲሆኑ አሁንም በዛ ጠንካራ ሁኔታ ውስጥ እንዲቆዩም ረድቶት ሊሆን ይችላል። ምናልባትም ደግሞ እንዲህ ያለ ስራ አንዴ ከገቡበት ሰው ለመርዳት አንዴ ከተነሱ በኋላ መመለስ የለምና ይሄ ለሌሎችም ምሳሌ ይሆናል። ከራስ ላለፈ ነገር መቆም እንደርሶ እድሜ ልኩም በዛ አይነት ስራ ውስጥ ያለ የትኛውም ሙያ ውስጥ ያለ የዛሬ ወጣት እድሜ ያነሷቸውንም ሊጨምር ይችላል። 5-6 አስርታት የተጓዙበትን እድሜ ነው የምናየውና እንደው አንድ ወጣት ያን መንገድም እንዲያይ በጣም ለኔ ለራሳችን የምንልበት አለምም ነውና በአንድ በኩል ብዙ ጥሩ ስራ የሚሰሩ ሰዎች ወጣቶች ይጨምራሉ። ግን በጠቅላላ ያዝንባሌ ባለበት ከራስ ላለፈ ነገር መኖር ፈቅዶ ያንን መንገድ ማድረግ ከየት ይመጣል? ከምን ይወለዳል? እንዴትስ ነው ያንን ማጎልበት የሚቻለው? እንደው አጭር መንገድ ካለው
ወይ አጭር መንገድ በረጅሙም ያደክማል። ዩ ነው ኮንቲኒዩቲ ያስፈልጋል። አንድ ነገር ተጀምሮ በዛ ላይ ቢልድ የሚደረግ አሁን የኢትዮጵያዊ ሴት የኢትዮጵያዊ ቫሊዩ እንደዚህ የሚባሉ ነገሮች አሉ። ወደ ላይ ከፍ አድርገን ስናየው እንግዲህ ከስር ጀምሮ ከተለያዩ ማህበረሰብ የተውጣጣ ነው እና ይህንን ማድረግ የሚያስከብር እኛ ብሎ የተነሳ አካሄድን ይዞ መቀጠል አሁን እኛ ኢትዮጵያዊ ሳይንቲስት ብለን ብንል ያ ኢትዮጵያዊ ሳይንቲስት ሳይንስ ዓለም አቀፋዊ ነው። ግን በዚህ ሀገር እዚህ ሀገር ውስጥ ባለው ሁኔታና ችግር ላይ ችግሩን መፍታት የህይወትን አባጣ ጉርባጣ ለማስተካከል መሞከር እና ይሄ ከላይ ጀምሮ ያለን መሆን ያለበት ነው። መንግስት በየተቋሙ ከላይ ከአመራሩ ጀምሮ የሀገር መከባበር ደግሞ የሀገር ሽማግሌዎች አዋቂዎች በየዘርፉ ያሉ ባለሙያዎችን ልምዳቸውን አክብሮ ቦታ ሰጥቶ በነዛ ኢንስቲቱሽናል ሜሞሪ ብቻ ሳይሆን እኮ የሞራል አውቶሪቲ ያስፈልጋል። አሁን ባለፈው ትዝ ይለኛል አንድ መጽሐፍ ሳነብ ነበረ፣ ለአፍሪካ ኔልሰን ማንዴላ ነበሩ አሉ ነበሩ። አሁን እንደዛ አይነት በየሶሳይቲው መውጣት አለበት እና ያንን ደግሞ እንዲወጣ የሚያግዝ ዋናው በዩኤን ውስጥ ብዙ አመት ስለሰራው የአንድ ሀገር መንግስት ዲዩቲ ቤረር ነው። ምክንያቱም ሄዶ ፈርሟል፣ ይሄን ሀገር ፕሬዘንት አደርጋለሁ ብሏል። በዛው አገር ውስጥ የሚሆኑት ነገሮች ሰብአዊ መብትን የሚጠብቁ፣ በእውቀት የሚያሳድጉ፣ ድህነትን የሚያጠፉ፣ በጤንነት በትምህርት ልጆች ታንጸው እንዲያድጉ፣ ይሄ ድንጋጌዎች አሉ። ያ መንግስት የዚህ ኃላፊነት አለበት። የመንግስት ይሄ ኃላፊነት አለበት ሲባል አመራሩን ይሰጣል እንጂ እያንዳንዱ የማህበረሰብ አባል በዛ ውስጥ ነው መግባት ያለበት። ለህግ ተገዢ መሆን ያስፈልጋል። የሞራል ደንብና ልኬት ይኖራል። ይሄ ነው የሶሳይቲያል ነገር ነው መሆን ያለበት። ዛሬ ተጀምሮ የሚያበቃ ሳይሆን ወይም ደግሞ አንድ መንግስት መጥቶ ሌላ መንግስት ሲሄድ እና ሌላ መንግስት ሲመጣ ሌላ ነገር እንትን ማድረግ ሳይሆን ያንድን ማህበረሰብ ስር ጀምሮ እየገነቡ መሄድ የሚቻልበትን ስርዓት መዘርጋት በጋራ ያስፈልጋል። መከባበር መተማመን ያስፈልጋል። ሰላም ያስፈልጋል። ሰላም ለሁሉ ነገር መሰረታዊ ነው። ተስፋ ሊኖር ያስፈልጋል። ነኝ ነገሮች የሚመቻቹበት ሁኔታ ቢፈጠር ደረስበታል። ግን አሁን ቀደም እንዳልነው የቴክኖሎጂውም የሪሶርሱም የተለያዩ ነገሮች የተለያየ ጫና ስለሚፈጥሩ ነኝህ ምንላቸው ሰዎች ሁኔታዎች ድሮ እንደነበረው ቀላል አይደለም። ስለዚህ አንድ ልጅ ከእናትና ከአባቱ ጋራ ከአያቱ ጋራ ከምን ጋራ ከመነጋገር ይልቅ በሞባይል ስልክ ላይ ቁጭ ብሎ የሚውል ከሆነ ዘን እንዴት አድርጎ ይያዛል? ስለዚህ እነዚህ ነገሮች በአግባቡ ተሰልተው ችግሩ ታውቆ ምን ብናረግ ነው ለሀገራችን የሚጠቅመው? ምን ችግር አለብን? ምን ብናረግ ነው ከዚህ መውጣት ምን ችለው የሚለውን በአንድነትና በጋራ ለማሰብ ለመወያየትና ወደ መፍትሄ ለመሄድ ቢሞከር ይቻላል። እና ኮንቲኒዩቲ ባለው ትናንት የደረስንበትን ሳናፈርስ ትናንት ከነበርንበት ደግሞ ቢልድ እያደረግን መሄድ። አሁን እንደ ቻይና አይነት ሀገሮች እንደ ህንድ አይነት ሀገሮች ዘግተው ነበረ ለተወሰነ ጊዜ። በኋላ ሲከፍቱ ግን ያንን የሰሩትን የገነቡትን ላይ ድረስ አድርሰው ከዛ በላይ ነው አሁን እየጨመሩ ያሉትና
የጠበቀ ሰንሰለት ጥብቅ ሰንሰለት ያስፈልገዋል እያሉ ነው። አያያዥነት
ነው።
በተስፋ መጨረስ መልካም ነገር ነው። ቆንጅት እንደሚነሱት ርዕሶችና ዶክተር ተዋበች እንዳላቸው ልምድ ሰፊ ከዚህም የረዘመ መወያየት የሚጋብዝ ይመስለኛል። ሌላ ጊዜ እንደምናገኝ ተስፋ አድርጋለሁኝ። በቀጥሮ ብንለያይ
ዶክተር ተዋበች ቢሻው እንግዲህ ሁል ጊዜም ቁም ነገር አስተማሪ የሆነ መልእክት ይዘውም ነው በዝግጅታችን የሚመጡት። እጅጉን አድርገን እናመሰግናለን። መልካም አዲስ አመት።
እግዚአብሔር ይስጥልን።
አሜን አሜን። እኔም በጣም አመሰግናለሁ። አድማጮችም በዚህ አጋጣሚ ሁላችንም በሰላም ምናስበው ተሟልቶልን ለአገር እና ለሰላም ለልጆቻችን እድገት ተስፋ አስበንበት እያንዳንዳችን እርምጃ የምንወስድበት አመት እንዲሆንልን እኔም ምኞቴን ገልጻለሁ። በጣም አመሰግናለሁ።
በቀደመው ፕሮግራማችን ጀመር ያደረግነው ውይይት ነው ተከታዩ።
ጭብጥ ታላቅ ተስፋ የተጣለበት ግድብ ግንባታና ሙሌት መጠናቀቅና ቀጣዩ ምዕራፍ።
በእርግጥ የአባይ ቃል ኪዳን ይይዝ ይሰምር ይሆን?
በቀዳሚው አብይ ስራው መገባደድና በቀጣናው የሚታዩ ሌሎች ተዛማጅ ጉዳዮች ዙሪያ የሚታዩት ሁኔታዎች
ቀጣዩን ምዕራፍስ እንደምን ይቀርጹት ይሆን የሚለውን ጨምሮ በዋቂ አይን የሚፈተሹትን ቁም ነገሮች ዳር ለማድረስ
ሶስቱ የጉዳዩ አዋቂ እንግዶቻችን ተመልሰዋል።
እልባት ካደረግንበት ጭብጥ ነው የምንደረደረው።
የእንግዶቻችንን ማንነት ለማስታወስ ያህል
ጥሩ ሰው አሰፋ እባላለሁ። እኔ በታምፓ ፍሎሪዳ በተለይ ውሃና አየር ንብረት ጋር የምንሰራ በተለይ ደግሞ በዚህ በህዳሴ ግድብ ሁኔታ ዊ አስፓየር ከሚባል በጎ አድራጎት ጋር የምንሰራ ነኝ። አመሰግናለሁ ስለጋበዝከኝ።
ታንክ ዩ አሉላ ድሎ ስለሰጠህኝ። ስሜ ማህሙድ ሸፍትኩዬ ይባላለሁኝ። በዓለም አቀፍ የህግ ጥናት ፒኤችዲ ወስጃለሁ። ናይል ኢን ደ ሌጋል ኤንድ ፖለቲካል ፐርስፔክቲቭ ቢትዊን ቼንጅ ኤንድ ኮንቲኒቲ የሚል መጽሐፍ ኦተር ነኝ። የፒኤችዲ ዲዘርቴሽን ነበረ። ከዊ አስፓየር ጋር አብሬ እሰራለሁ በህዳሴ ግድቡና በናይል ቤዚን ዙሪያ በጠቅላላ የህግ ባለሙያ ነኝ።
እሺ፣ አመሰግናለሁ አሉላ ስለጋበዝከኝ። መቅደላዊት መሳይ ይባላለሁ። አጠቃላይ የናይል ውሃ አጠቃቀም ምክንያታዊና ፍትሐዊ እንዲሁም ዘላቂ ልማትን በማከለ መልኩ የአባይን ውሃ እንዴት መጠቀም እንችላለን የሚለው ሀሳብ ላይ ነው ፒኤችዲ ትሬን የምሰራው። ፍሎሪዳ ኢንተርናሽናል ዩኒቨርሲቲ የሚባል ትምህርት ቤት ውስጥ ነው አሁን ያለሁት። እንዳልከው የአባይ ውሃ በተለይ ደግሞ ከህዳሴ ግድብ ጋር ተያይዞ ከነ ዶክተር ጥሩሰው ከነ ዶክተር ማህሙድ ጋር ዊያስፓየር ውስጥ የምሳተፋለው። ከዛም በተጨማሪ የኢትዮጵያ ውሃ መማክርት ካውንስል ውስጥም እንደሱ አይነት ሌሎች ኦርጋናይዜሽኖችም ጋር ለኢትዮጵያ ይበጃል ለኢትዮጵያ ውሃ አጠቃቀም ኮንትሪቢዩት ከሚያደርጉ ኦርጋናይዜሽኖች ጋር አብሬ እሰራለሁ።
በመግደላዊት እንደተገለጸው የተመረተው ኃይል ከተጠራቀመበት ማጠራቀሚያ ቋት ብንለው ከዛ ሰዎች መጠቀም በሚችሉበት ፋብሪካዎችም ከሆነ መጠቀም በሚችሉበት ምናልባትም ተደጋግሞ ሲነሳ የኢትዮጵያን አቅም ያጎለበተ ተደርጎ የሚታየው ወደ ውጭ የመላክ አቅም ይኖራል እስከሚለው ድረስ ያለውና የኢኮኖሚ ወይም የልማት ጠቀሜታዎች ሁሉ ይታያሉ። ዶክተር ጥሩሰው ከፖሊሲ አንጻርም እንዲያዩት ነው ይሄን ጥያቄ የማነሳው። ከተግባራዊነት አንጻር ምንድን ነው የሚጠይቀው? በኢትዮጵያ የዛሬ አቅምም ሆነ መቼም አምርቶ ማጠራቀም አይደለም እና አላማው የሚቀጥለው ምዕራፍ ለመግፋት ምንድን ነው የሚጠይቀው? ሁለተኛ የአቅምም የፍላጎትም ቅድሚያዎቻችንን መስማማት የሚጠይቅ ይመስለኛል። በሩቅ እንደሚያይ በእርግጥ የትኛው ነውስ ማድረግ የሚቻለው? ወይስ ሁለቱም ይደረጋሉ? በምን መልኩ ነው የሚቀጥለው ምዕራፍ የሚኬደው?
በጣም በጣም ወሳኝ ጥያቄ ነው ያነሳኸው አሉላ። ምክንያቱም ሁሉም ሰው የሚጠይቀው ነው። እኛም ለምሳሌ እንደ ቮለንቲር ሆነን ስንሰራም ህዳሴ ግድብ ምንድን ነው ለሰው የሚያደርሰው የሚለውን ከባልደረቦቼ ከመቅደላዊትም ከዶክተር መሐመድም ጋር የምንሰራው ስራ ነው። ስለ ኤሌክትሪሲቲ ስናወራ ትልቅ ነገር ነው የሚቀርብን እኔ እንደማየው። ምክንያቱም መስራት ብቻ ሳይሆን ማቅረብም አለብን። እኛ ደግሞ ይሄንን ለሰው መቅረብ አለበት የምንል ስንሰራ የነበረው። ስለዚህ የሚመረተውና ሰው ጋር ይቀርባል የሚለው ብዙ ስራ የሚጠይቀው ነው። አሁን በምሳሌ ብናየው 1550 ሜጋዋት ማቅረብ ስንችል ያን ያህል እየተጠቀምን አይደለም። ስለዚህ እሱን በደንብ መጠቀም አለብን። መግደላዊት እንዳለችው ይሄ ደግሞ ኢንቨስትመንት ዲስትሪቢሽን ላይ ያስፈልገዋል። እኔ በነገራችን ላይ በጣም ነው የማመሰግነው አሉላ፣ አንተ ስለ አዲስ አበባ ውሃም ጠይቀህን ነበረ። ይሄንን ከመብራት ጋር ከውሃ ጋር የሚገናኝ ያነሳው ነገር እና ሰው ሊገባው በሚችል ሁኔታ ያነሳው በጣም እግዚአብሔር ይስጥህ። ይሄንን ማንሳት ለሰው የሚገባው ነው። ከአዲስ አበባ ውሃ ጋር ባመጣ እኔ ከምሰራበት ከማቀው የአዲስ አበባ ውሃና ፍሳሽ ለምሳሌ እስከ 100 በነዳጅ የሚሰራ ጀነሬተር አለ፣ የኤሌክትሪክ ማመንጫ። እሱ ማለት በጣም ውድ ነው። እኛ እዚህ እኔ እንደ ትልቅ ሜትሮ ውሃ አቅራቢ እንጠቀማለን። ይህን የምንጠቀመው ግን ሄሪኬን መጥቶ ሁላችንንም ከደመሰሰን ነው። ስለዚህ እንደዛ የሚሆን ነገር አለ። የምናየው ነገር ግን የኤሌክትሪክ መቆራረጥ ሰው ብቻ ሳይሆን ውሃ ማቅረቡንም ትልቅ ተጽዕኖ አለው። ስለዚህ ይሄ የሚቀጥለው ሁኔታ እንደምናየው ጥሩ ስራ የሰራው ምን ያህል ማመንጨት እንችላለን፣ ግን ይሄን ሰው ጋር እንዴት እናደርሳለን፣ በተለይ ደግሞ በውሃም ለሰዎች ጋር በሚደርሰው እሱን እንድንሰራው የሚለውን ላስምር። ቅድሚያ ያልከው ነገር በጣም ትክክል ነው። ፕራዮሪቲ ምንድን ነው? እንሽጥ ወይስ እንዴት ይሆን የሚል ነገር አለ። ይሄ በጣም አስቸጋሪ የሆነ ነገር ነው። ሁላችንም ፕሮፌሽናል የምንባል ሰዎች ያየነው ነገር ነው። መጀመሪያ የምንፈልገው ለህዝቡ እንዲደርስ ነው። ይሄ እውነት ለመናገር ግን አንድ መረዳት ያለብን በአሁን ሰዓት እኔ የመንግስትን ጥናት የመንግስትን ኢንፎርሜሽን ተጠቅሜ ነው አሁን የምነግርህ። መንግስት ራሱ ግማሽ የሚሆነውን እየተጠቀምን አይደለም ይለናል። ስለዚህ ይሄንን እንግዲህ የሚመነጨውን ኃይል እንዴት ነው መጠቀም የሚለው በደንብ ማሰብ ያለብን ነው። እንደ አገር የተወሰነው እንሽጠው፣ ትክክል፣ የተወሰነ እንሽጠው፣ ያ ተሸጦ የት ነው የሚሄደው? ይደርሳችኋል ላልነው ሰዎች በሌላ እያንዳንዱ ሰዎች ደግሞ አንድ እኔ ማስመር የምፈልግበት ምንድን ነው የህዳሴ ሁኔታ ሲጨርስ እያንዳንዱ ሰፈር ይገባል ማለት አይደለም። ግን ያ የሚሆነው ምንድን ነው ሌሎች ሁኔታ ኤሌክትሪሲቲ በዊንድም ሌሎች አይነቶች ሰዎች ጋር እንዲደርስ የሚደረግ። ስለዚህ እሱን በደንብ መስራት ያለብን ሁኔታ ይመስለኛል።
ዶክተር ማህሙድ ወደ አንተ ልምጣና ንዑስ ሀገራዊውን ሁኔታ ብንመለከት አልፎ አልፎ በአንዳንድ ነጥቦች ተነስተዋል። 11 የተፋሰሱ ሀገሮችን የሚመለከት ነው። አባይ የተማከለ አጠቃቀም ይኑር ነው እንጂ ሌሎች አይጠቀሙ አይደለም። እና የመግባቢያ ስሜቱ ምናልባትም የሚቀጥለው የዓለም ትልቅ ፈተና የውሃ ችግር ይሆናል ተብሎ በሚታሰብበት እንዴት ይዳኛልን በወጉ ማወቅ ይጠይቃልና በሀሳብ ደረጃም በጽሁፎች ያቅርብ ያለሁ ያልከውን አገራቱ እንዲስማሙበት የሚጠበቀውን ሰነድ እንዲግባቡበት በማድረጉም ሆነ እንደ አቅጣጫ እንዳቀራረብም ከዚህ ሁኔታ ሌሎች አገሮች ተጠቃሚ ነኝ ወይንም ደግሞ ጥቅሜን አላጣሁም አልተነፈኩም የኢትዮጵያ ተጠቃሚ መሆን የኔ ችግር ነው ብሎ እንዳያዩ ምንድን ነው እንደ አቅጣጫ የሚታየው? ቀደም ብለህ ጨረፍ ያደረግከውና አሁን ዘርዘር ብታደርግልን የምትችለው ሀሳብ።
እሺ፣ አመሰግናለሁ አሉላ። አይ ቲንክ ይሄ ክሪቲካል የሆነ ነጥብ ነው። እንትኑን እንደገና ሪፍሬም ማድረግም ይፈልጋል። አሁን እንበልና ትልቅ የሆነ ፓይ አለ ወይም የሆነ አምባሽ አለ እንበል እና ሁሉንም ሲበላ የኖረ ግለሰብ ከዛ ከአምባሻው ላይ የሆነች ፍርካሽ፣ ትንሽ ቁራሽ የሆነ ነገር ሌላ ወገን ሲጠይቅ ያቺ የምትወሰደው ቁራሽ እንደ ጉዳት ኮንሲደር መደረግ ይኖራል። አሁንም ከታችኛው የተፋሰስ ሀገራቶች ነገ ከነገ ወዲያም ዲዛይን የምናደርገው የህግ ማዕቀፍም ሆነ ምንም ያቺን ቁራሿን አምባሻ እስከዛሬ ከነበራቸው ኢንታይትልመንት የሆነ ነገር አሳልፎ መስጠት ግድ ይላል ማለት ነው። ይሄ በዓለም አቀፍ ህግ ደግሞ ኢኩተብል በሆነ በርትዕና በምክንያት የተመሰረተ አጠቃቀም ብሎ ዲፋይን ያደርገዋል። በዩኤን ዋተር ኮርስ ኮንቬንሽኑ የኮኦፕሬቲቭ ፍሬምወርክ አግሪመንቱ ማለት ነው። ሶ የታችኛው የተፋሰስ ሀገራቶች አይጎዱም። ቅድምም ማንንም የማይጎዳ ሁሉንም የሚጠቅም ብዬ ስገልጽ ምን እያልኩ ነው? እስከ ዛሬ የለመዱትን ነገር በጠቅላላ እየተጠቀሙ ይቀጥላሉ ማለት አይደለም። የሚቀየር ነገር አለ። ያ የሚቀየረው ነገር ደግሞ በህግ እስካሁን ባለው ተጨባጭ ሁኔታ ኢትዮጵያ እየተጎዳች እነሱ እየተጠቀሙ ያለበት ሂደት ነው። ኢትዮጵያ ሲግኒፊካንት የሆነ ሀርም እየደረሰባት ነው። ሌላኛው መርህ ደግሞ ሲግኒፊካንት የሆነ ወይም ጉልህ የሆነ አሉታዊ ተጽዕኖ አለማድረስ ነው በተፋሰስ ሀገራቶች ላይ ማለት ነው። ኢትዮጵያ አሁን ባለው ተጨባጭ ሁኔታ ጉልህ የሆነ ተጽዕኖ እየደረሰባት ማግኘት የሚጠበቅበትን ጥቅም ሳታገኝ እየቀረችበት ያለበት ሂደት ስለሆነ ማለት ነው። የሆነ ነገር እነሱ ጊቫፕ ሲያደርጉ፣ የሆነ ነገር ሲሰጡ ኢትዮጵያ የማትጎዳበት ሂደት ይፈጠራል። እነሱም የማይገባቸውን ጥቅም አገኙ ማለት ነው። የሚገባቸውን ጥቅም ግን አግኝተው የሚሄዱበት ነባራዊ ሁኔታ ይፈጠራል ማለት ለዚህ ደግሞ አሁን ከህጉም ከምኑም በላይ ሲግኒፊካንት የሆነው ነገር ምንድን ነው? ከህዳሴ ግድቡ በላይ ለኮንስትራክቲቭ ዩዝ የሚጠቅም ፕሮጀክቶችን መስራት ማለት ለእርሻ ልማት፣ ለመስኖ ልማት ግንባታ የሚውሉ ፕሮጀክቶችን መስራት ግድ ይላል ማለት። ያንን ስናደርግ አሁን ባለው ተጨባጭ ሁኔታ የህዳሴ ግድብ በባህሪው ነን ኮንስትራክቲቭ ነው። ውሃው በሚሞላበት ሰዓት የተወሰነ ውሃን ሊይዝ ይችላል። ከዛ በኋላ ግን ውሃው ከተሞላ በኋላ በቃ ተርባይኑን እየመታ ወደ ተፈታችኛው የተፋሰስ ሀገራቶች ይሄዳል። ምንም አይነት ጉዳት የለውም። ያለው ነባራዊ ሁኔታ የሚቀጥልበት አግባብ ይፈጠራል ማለት ነው። ግን ይሄንን በኮንሰፕቲቭ ደግሞ ከውሃው ላይ ያላትን ሸር ኢትዮጵያ ክሌም ልታደርግበት የሚገባው ሂደት ምንድን ነው? ከህዳሴ ግድቡ በላይ ለመስኖ ልማት ግንባታ የሚሆኑ ፕሮጀክቶችን ማሰብ ግድ ይላል ማለት ነው። አንደኛ ይሄ ክሪቲካል የሆነ ነጥብ ነው። ከዛ ሲቀጥል ደግሞ የህዳሴ ግድቡንም ቅድም ጠቆም ለማድረግ እንደሞከርኩት እንደ መደራደሪያ መጠቀም የሚቻልበት አግባብ አለ። በተለይ ደግሞ ኦፕሬሽን ስቴጅ ላይ ደርሰናል ብለዋል ዶክተር ጥሩ ሰውም። ፊሊንግ ሂደቱ እያለቀ ኦፕሬሽን ስቴጅ ላይ እየደረስን ነው ማለት ነው። እና ህዳሴ ግድቡ በምን አይነት መልኩ ማኔጅ ይደረግ የሚለው ነገር አሁንም ድረስ የታችኛው ተፋሰስ ሀገራቶች ኢንተረስት አላቸው። በምን አይነት መልኩ ማኔጅ ይደረግ፣ በምን አይነት መልኩ ኦፕሬት ይደረግ፣ የአባይ ውሃ አጠቃቀም በጠቅላላ በምን አይነት መልኩ ይዳኝ የሚለውን ነገር ማለት ኢትዮጵያ ምን ማድረግ አለበት። አሁን የጽሁፌ ላይ ጆርናል ኦፍ ኢንተርናሽናል ሎ ላይ የታተመች ጽሁፍ ናት። እሷ ላይ ጠቆም ያደረግኩት ነገር ምንድን ነው? ለምን የህዳሴ ግድቡን እንደ ባርጌኒንግ ቺፕ አንጠቀምበት?
መልካም። የውጭ ፖሊሲ አቅጣጫው ራሱ ከዚህ አንጻር መቃኘት አለበት። የነገውን ራቅ አድርገን የምናየውን ብቻ ሳይሆን ዛሬ ያለውንም ሁኔታ ሚዳስስ ይመስላል። ዜናዎች ለተመለከተ ግብጽ ሶማሊያ ውስጥ ጦሯን ያስገባችበት ሁኔታ ነው ያለው። ምናልባትም የዚህ ግድብ ማለቅ ያላስቆመው ሌሎች ሁኔታዎችን ማጣምሮ ማየት የሚፈልግ የሚጋብዝ ሁኔታ ያለ ይመስላል። በአንድ በኩል በጣም በአስቸጋሪ ሁኔታ ውስጥ እያለፈች ያለች ሀገር፣ የውስጥ እርስ በርስ ጦርነት ያለባት፣ ከፍተኛ ድርቅና ረሃብ፣ የኢኮኖሚ ሁኔታ በከፍተኛ ደረጃ አስቸጋሪ ሁኔታ ውስጥ ያለ ሀገር ተስፋ የሚፈነጥቅ እንዲህ አሁን እንደምትነጋገሩበት ያለ በልማትም የሰዎችን ሕይወት ወደ ተሻለ አቅጣጫ በማምጣትም መብራት ኩራዝ ብልጭ የሚልበትንም ተስፋ በመስጠትም ብዙ ነገር የሚያሳየውን ያህል በፈተና ውስጥ የሚታይ ነውና የሚቀጥለው ገጽ ዛሬ ካሉት ነገሮችም ጋር እንድታዛምዱ ፈልጋለሁ። ቀደም ብያ የጠቃቀስኳቸውን ወዲሁም ደግሞ ዘለቄታ ያለው ልማት ማካሄድ የሚችል አቅም፣ መሰረተ ልማቶችን መዘርጋት የሚችል መዋለ ንዋይ መኖርና አለመኖር፣ ዓለም አቀፍ እገዛዎች በሌሉበት የተሰራ ግድብ እንደመሆኑ አሁንም የዓለም አቀፍ ሀብትን መጠቀም በማይቻልበት መቀጠል ይችላሉ። እነኚህ ሁሉ ሁኔታዎች እንደው ቢያንስ ማነጋገር የሚችሉ ፍሬ ነገሮችን ብትፈነጥቁ። መግደላዊት ከአንቺ ልጀምር።
ጥሩ ነጥብ ነው ያነሳኸው አሉላ። ዶክተር ማህሙድም ዶክተር ጥሩ ሰውም እንደነካኩት ህዳሴ ግድብ ሀይል ማመንጫ ግድብ ነው። ደፍነትሊ አሁን ኮንሰምፕቲቭ ወደሆነ ውሃውን ወደሚጠቀም መስኖ ላይ ያተኮሩ ፕሮጀክቶች ያስፈልጉናል። ፐርካፒታ ስቶሬጅ የሚባል ነገር አለ። ለእያንዳንዱ ዜጋ ምን ያህል ውሃ ተጠራቅሟል ሀገር ውስጥ የሚል ሜትሪክ አለና ለኢትዮጵያ ሲታይ በጣም ትንሽ ነው። ትንሽ መሆኑ የሚያመለክተው ምንድን ነው? ድርቅ ቢከሰት ወር ጎርፍ ቢመጣ ወር የሆነ ከኖርማል ወጣ ያለ ሲትዌሽን ቢከሰት የምንደገፈው ነገር የለንም እንደማለት ነው። ለዛ ነው አሁን ትንሽም ነገር ሲመጣ ሀገር ኢትዮጵያ የምትንገዳገደው። ለዛ ነው ድርቅ ወደ ረሃብ የሚለወጠው። ለዛ ነው ስቶሪ። ስለዚህ ህዳሴ ግድብ ትልቅ አኮምፕሊሽመንት ሆኖ እሱ እንዳለ ሆኖ የሚቀጥለው ጎሎቻችን ግን ከህዳሴም ግድብ በላይ ኢምፓክት ያላቸው ጎሎች መሆን አለባቸው። ወደ ያንን ስናስብ ደግሞ መስኖን፣ መልቲ ፐርፐስ ፕሮጀክቶች፣ ሃይድሮፓወርን መስኖንም ፎከስ ያደረጉ ማጠራቀም የምንችለውን ውሃ የሚጨምሩ አይነት ፕሮጀክቶች በደንብ ያስፈልጉናል። ይሄ በፋይናንስም ትልቅ እገዛ የሚያስፈልግ ነገር ነው። ደግነቱ የውጭ ፈንደሮች አሁን ግድብ መስራት የሚለው አይዲያ ላይ ትንሽ ሀሳባቸው እየተለወጠ ነው። በፊት ብዙም አይወዱትም ነበረ። በተለይ ናይል ቤዝን አካባቢ ኢትዮጵያ ውስጥ ግድብን ገንባ ሲባል ሁልጊዜ ተቃውሞ ነበር የሚከሰተው። አሁን ግን የአየር ንብረት ለውጥንም አስታኮ እነዚህ የተጠራቀመ ውሃ ግድቦች ያላቸውንም ጠቀሜታ በማመዛዘን ይመስላል እሱንም ካፒታላይዝ ማድረግ እንችላለን። ግን በልመና እንኖራለን ማለት ደግሞ አጓጉል ነገር ነው። የህዳሴ ግድብ አንድም የሚያሳየው ነገር ያመላከተን ነገር አዎ ማድረግ እንችላለን የሚለውን ነው። ስለዚህ በተቻለ አቅም በእርዳታም በብድርም በራሳችንም ቢሆን ኢትዮጵያ ውስጥ ያለንን የስቶሬጅ ካፓሲቲ መጨመር መቻል አለብን። ያለንን ዝናብ ፋይነስ አድርገን ወይም አጠራቅመን እንዴት አድርገን አመቱን ሙሉ በቂ ውሃ እንዲኖረን ማድረግ እንችላለን የሚለው የሚቀጥለው የቤት ስራችን ነው። ያ መሐመዱን ቅድም እንዳነሳው ኔጎሽዬሽን ቴብል ወይም የድርድር መድረክ ላይ ስንመጣ የተሻለ አቅም ይሰጠናል። እንደ እኩል ፓርትነር ወይም እንደ እኩል ሀገር መነጋገር እንችላለን። ፕራክቲካል ኢምፕሊኬሽንም አለው ለሀገራችን። የተሻለ የውሃ ካፓሲቲ ይኖረናል። የተሻለ ሀይል የማመንጨት ካፓሲቲ ይኖረናል። ድርቅም ረሃብም ቢከሰት የተሻለ አቅም ይሰጠናል። ከዛም ባሻገር ግን ለኢትዮጵያ ፖለቲካል ፖዚሽን በተለይ የናይል ውሃ አጠቃቀምን በተመለከተ የተሻለ አቅም ሌቨሬጅ ልክ እንደ ህዳሴ ግድብ ዶክተር መሐሙድ እንዳነሳው ልክ እንደ ህዳሴ ግድብ ሌቨሬጅ የሚደረጉ ፕሮጀክቶች ነው የሚሆኑት። ስለዚህ ያ ነው እንደ እኔ እንደሚታየኝ ያ ነው የሚቀጥለው ስቴፕ መሆን ያለበት። ቅድም ያነሳናቸው የትራንስሚሽን ፕሮጀክት የትራንስሚሽን ላይኖቹን ማስፋፋት እንዳለ ሆኖ ማለት ነው። ከዛም ባሻገር ግን ፉድ ዋተር ኤነርጂ ኔክሰስ የሚባል ኮንሰፕት አለ። የምግብ የውሃና የሀይል አቅርቦትን አንድ ላይ እንዴት ነው እንደ ተያያዙ ኮንሰፕቶች አድርጎ ማሰብ ማለት ነው። አሁን የኔም የፒኤችዲ ሪሰርች የሚያመለክተው ኦልሬዲ የሚሰሩ ሪሰርቾችም የሚያመለክቱት ምንድን ነው? እያንዳንዱ ሀገር የራሱን መንገድ ብቻ የሚከተል ከሆነ አይበቃም። ያለን ውሃ ወደፊት ለሚኖረን የህዝብ ቁጥር ብዛትና ወደፊት ለሚኖረው የውሃ ሀይልና የምግብ ዲማንድ አይበቃም። ስለዚህ አገሮቹ መተባበራቸው
ናቸው። አንድ ላይ መተው መሐሙድ እንዳለው ሪዘርቮየሮቻችን ወይም ግድቦቻችንን በሲምለስ በሆነ መንገድ ኦፕሬት ማድረጉ ወደፊት የሚሰሩ ፕሮጀክቶች እንደ ህዳሴ ግድብ እንዳያጨቃጭቁ ይልቅ አንድ ላይ ሆነን ለሁሉም ሀገሮች ለአንድ ሀገር ለገንቢው ሀገር ብቻም ሳይሆን ለሌሎችም ሀገሮች ተጨማሪ ጥቅም እንዲኖራቸው ማድረግ እሱ አማራጭ ሳይሆን ያለን የመጨረሻ ያለን ብቸኛ መንገድ ነው። የኔም ሪሰርች እያሳየ ያለው እሱን ነው። ሌሎችም ሰዎች ሪሰርች የሚያሳየው ጥናት የሚያሳየው ያንን ነው። ያንን ለማድረግ ግን የፖለቲካል ዊሊንግነስ ያስፈልጋል። በተለይ እነዚህ ታችኞቹ ተፋሰስ ሀገሮች በቀና መንፈስ ወደ ኔጎሽየቲንግ ቴብል መምጣት ወታል አለባቸው። ያንን አሁን ምንም ምክንያት የላቸው ያንን ለማድረግ። ስለዚህ ለእነሱም እኛን እንደ እኩል ፓርትነር እንዲያዩን የኔጎሽየሽን ፊልዱም የተሻለ ሌቭል እንዲሆን እና እንዴት ነው አይን ላይን እየተያየን ሚኒንግፉል የሆነ ኔጎሽየሽን እንዲኖረን በኢትዮጵያ በኩል ስቶሬጅ ካፓሲቲያችንን በጣም መጨመር አለብን። ጠቀሜታው ለምግብም፣ ለውሃም፣ ለኃይልም አቅርቦት አገር ውስጥ ከሀገር ውስጥ ባሻገርም ለተፋሰሱ ከዛም ባሻገርም ፖለቲካሊ ለኔጎሽየሽን ፕሮሰሱ የተሻለ አቅም ይፈጥርልናል። ለእኔ የሚታየኝ የሚቀጥለው ስቴፕ መሆን ያለበት
እንግዲህ በርካታ ጭብጦች ናቸው የተነሱት። ዶክተር ጥሩሰው ወደ እርስዎ ልመጣ ነው። በዚሁ በተነሳ ጥያቄ ነው የምንዘጋው። ጂኦ ፖለቲክስ የሚባለው ቅድም ያነሷቸውን ነባራዊ ሁኔታዎችን ከግምት አስገብተው ይልቁንም ደግሞ ትኩሶችን ወታደራዊ እንቅስቃሴ የሚመስል ቅድም ዶክተር መሐሙድ ያነሳው የመልካም ጉርብትና ፈተና ላይ እየወደቀበት በሚመስለው ደከም ያለች ጎረቤት ሶማሊያ ለዚያ ሁኔታ ምቹ ሆና የታየችበት የሚመስል የግብጽ ወታደራዊ እንቅስቃሴ ጎልቶ እየታየ ያለበት የጦር መሳሪያዎችና ቁሳቁሶችን የጦር መሪዎችን ጨምሮ በሳምንቱ መሰንበቻውን የገቡበትና የአካባቢውንም ሁኔታ ይልቁንም ደግሞ በአፍሪካ ሕብረት የሚመራው የሰላም ልዑክ እድሜ የሚጠናቀቅበት ወራት በቀሩበት የኢትዮጵያ ሚና እስከዛሬ በነበራት በሶማሊያ ውስጥ የነበራት ሚና ሁሉ የሚያንስበት አይነት ሀሳብ ቀርቧል። ፍጥጫው መነሻው ሌላ ቢሆንም ለሶማሊያ ይህን ኢትዮጵያና ግብጽ መካከል ያለውን ውጥረት ወደ ሌላ ደረጃ እንዳያደርሰው ክልሉንም ወደ ከፋ ሁኔታ እንዳይወስድ የሚል ትንታኔዎች ሁሉ እየቀረቡበት ነው። ከዚህ አንጻር የውጭ የምጣኔ ሀብት ወታደራዊ ፖሊሲዎችና ስትራቴጂዎች የሚታዩበት ይሄ ጂኦፖለቲክስ የሚባለውን እንደው ከውሃ አንጻር ምን አይነት ነገሮች እንደው ይታዩታል?
በጣም አመሰግናለሁ። ጥሩ ጥያቄ ነው። እኔ ምንድን ነው የምለው እንግዲህ አንዳንድ ያነሳቸው ነገሮች ምን እንላለን አዝ ሳይንቲስት፣ እኔ የሃይድሮሎጂስት ነኝ፣ ዴታ ሳይንቲስት፣ ኖይዝ እና ትሬንድ የምንለው ነገር አለ። ማለት አንዳንድ ነገሮች የሚረብሹ ነገሮች እና በዛ ሳየው አንዳንድ ነገሮች የዛሬ 20 ዓመት የዛሬ 30 ዓመት ምን መሆን አለበት የሚለውን እንደው ወደኋላ ሄደን ብናየው ዞረን ዞረን እኛንም አገር በእኛም አገር አካባቢ ያሉ ሰዎች ህይወታቸውን ጥሩ ቦታ ስናደርሳቸው ነው እኛም አብረን ጥሩ ቦታ መድረስ የምንችለው። እና ይሄ ኖይዝ ቨርሰስ ምንድን ነው የሚባለው የሚሄደው የሚለውን ነገር እሱን ላስምርበት። ሌላ ወደኋላ ልመለስና ይሄም አብሮ አንተ ከጠየቀኝ ጋር ላይ ያሉ አገሮች ምን መስራት አለባቸው የሚሉት ኢትዮጵያ በእርግጥ ከህዳሴ ግድብ በኋላ አሁን ግብጾችም በፖለቲካ ሊወሰድ ይችላል ግብጾችም ሌሎችም መረዳት ያለባቸው እኛም ቢሆን ከህዳሴ በላይ የተወሰነ ውሃ ወስደን ገድበን ቢያንስ የተወሰነ ያህል የምግብን መሸፈን መቻል አለብን እና እሱ ትልቅ ነው። አሁን ሌላው ማንሳት የምፈልገው ቅድም መቅደላዊት አንስተዋለች፣ ሰዎች ብዙ ጊዜ ውሃ ሲቋጥሩ ምን ያህል ከእንትናቸው ጋር የተገናኘ ነው የሚለውን ነገር ላንሳና ቁጥር ለመስጠት ያህል አሜሪካ ወደ 90,000 የሚሆን ትንንሽ እና ትልቅ ግድቦች አላት። ቻይና ብትሄድ 100,000 ኢትዮጵያ ጋር እንደዛ አይደለም። ስለዚህ ውሃ መቋጠር ከቻለ እና ሰውን ማብላት ሰውን በመብራት ካደረግን ይሄ ቀጠና ላይ ያለውን ችግርም እናጠፋለን የሚል እኔ እሷን አመለካከቴ። ብዙ ምሰራው በዚህ በአየር ንብረት መቀየር እና ከውሃ ጋር በተገናኛል
ውይይቱ ተጀምሯል። ምናልባት የመጨረሻውን እድል በተነሱት ነጥቦች ላይ ዶክተር መሐሙድ የምታክለው ነገር ካለ የመጨረሻ እናድርገው።
አመሰግናለሁ አሉላ። የውስጥም ፖለቲካችን ካለው ቨልነራቢሊቲ አንጻር የምትከተለው ፖለቲካ ከጎረቤት ሀገራቶቹ አንጻር በመልካም ጉርብትና ላይ የተመሰረተ መሆን አለበት ብያምናለሁ። እንደዛ ካልሆነ አሁን ያየነው በሶማሊያም ጋር የተፈጠረው ሊትራሊ እንደ ሎንቺንግ ፓድ መሆን የሚችልበት ሰርከምስታንስ ነው የተፈጠረው። ያ ማለት የግብጽ ወታደሮች ሶማሊያ ድንበር ላይ የገቡበት ሂደት ነው ያለው። አሁን ከነጎዳ ሚሊታሪ ኮንፍሮንቴሽን ቢኖር፣ የሚሊታሪ ሰጥ አገባ ቢኖር በአንድም ሆነ በሌላ ሶማሊያ እንደ መመሸጊያ ልትሆን ነው ማለት ነው። በፊት ይከተሉት የነበረው የታችኛ የተፋሰስ ሀገራቶች ይከተሉት የነበረው አፕሮች ፕሮክሲ ነው ማለት፣ እዚህ ውስጥ ያሉትን አማጽያኖች በጠቅላላ አርም በማድረግ በማስታጠቅ የሚሊታሪ ድጋፍ በማድረግ የፋይናንሻል ድጋፍ በማድረግ የፕሮፓጋንዳ ድጋፍ በማድረግ ኢትዮጵያ ውስጥ ያለውን ፖለቲካ ኪዮስ እንዲሆን የማድረግ ሂደት። አሁን በአንድም ሆነ ሌላ ራሱ የፎሬን ፖሊሲ አቅጣጫችን ለራሱ ከጎረቤት ሀገራቶች ጋር ሰጥ አገባ የምንገባ ከሆነ ከኤርትራ ጋር ሊሆን ይችላል፣ ከጅቡቲ ጋር ሊሆን ይችላል፣ ከሶማሊያ ጋር ሊሆን ይችላል፣ ከኬንያ ጋር ሊሆን ይችላል። እንደዛ የምንገባ ከሆነ ከሩቅ አካባቢ ያሉ በህዳሴ ግድቡም ሊሆን ይችላል፣ በሌላም በማንኛውም መልኩ በቀይ ባህር ላይ የሆነ ጉዳይ ሊሆን ይችላል፣ እኛን እንደ ትሬት አድርገው የሚያስቡን ሀገራቶች በጠቅላላ ኤክስኪውዝ ያገኛሉ ማለት ነው። ወደ ኢንተርናል ፖለቲክሳችን ውስጥ የመግባት ወደ ቀጠናችን ውስጥ የመቅረብ ፕሪቴክስት ያገኛሉ ማለት ነው። እና ያንን በደንብ ራምፊክ የምናደርገው እንደ መንግስት እንደ ሀገር የፎሬን ፖሊሲ ውሳኔዎቻችን በጠቅላላ ያላቸው ራሚፊኬሽኑ በደንብ መጠናት መቻል አለበት። ረጅም የሆነ ሾርት ተርም ምን አይነት ኢምፓክት አለው ከጎረቤቶቻችን ጋር፣ ከሩቅ ደግሞ እንደ ጠላት ከሚያዩን ሀገራቶች ጋር ያለው ነገር ምንድን ነው የሚለውን ነገር በደንብ መጠናት አለበት። በእኔ አንደርስታንዲንግ ኢንተርናሽናል ሪሌሽን ላይ አንድ ሪያሊስት የሚባል ስኩል ኦፍ ቶት አለ። የሰው ሀገራቶች ውስጥ ገብቶ በአንድም ሆነ በሌላ ያሉ የፖለቲካ ስንጥቃቶችን በማስፋት የራስን ጥቅም ማስጠበቅ አይነት ነገር ሂደት አለ። የተለያዩ ሀገራቶች የሚያደርጉት ማለት ነው ኖርም ነው። ይሄ ነው ፕሪቬሊንግ የሆነ ቪው ነው ሪያሊስት ስኩል ኦፍ ቶት። እኛ ግን አሁን ካለንበት ነባራዊ ሁኔታ አንጻር በተለይ ደግሞ የዶሜስቲክ ፖለቲክሳችን እጅግ በጣም አስቸጋሪ ከመሆኑ አንጻር ፎሬን ፖሊሲያችንም ከዛ አንጻር ዲዛይን ማድረግ የሚጠበቅብን ጊዜ ላይ አይደለም። አሁን ላይ በአንድና በአንድ ከጎረቤቶቻችን ጋር በመልካም ጉርብትና ላይ የተመሰረተ የፎሬን ፖሊሲ ማካሄድ ነው። እያደግን አቅማችን እየጠነከረ በሚሄድበት ሰዓት የውስጥ ፖለቲካ ችግሮቻችንን እየፈታን በምንሄድበት ሰዓት እንደገና ራሳችን ፓወር ፕሮጀክት ማድረግ የምንችልበት የቀጠናው አንከር የሆኑ ሀገር ሁነን የምንወጣበት ነባራዊ ሁኔታ ይፈጠራል ማለት። አሁን ላይ ግን እዛ ላይ አደለንም እና በጣም በጥንቃቄ መታየት አለበት። በተለይ ከህዳሴ ግድቡም ጋር ከአባይ ጋም ከቀይ ባህር ጂኦፖለቲክስም አንጻር ጋር የምናደርጋቸው ድርጊቶች፣ የፖለቲካ ሂደቶች፣ ፎሬን ፖሊሲን የሚመለከቱ ሂደቶች በጣም በጥንቃቄ መታየት አለባቸው ብዬ አስባለሁ። አሉላ በጣም አመሰግናለሁ። ቬሪ ክሪቲካል የሆነ ጥያቄ ነበር።
መልካም። አንኳር አንኳር ጭብጦችን አንስታችኋል። ውይይቱ ይቀጥላል፣ በዚህ የሚቋጭ አይደለም። የህዳሴ ግድብ ግንባታ መጠናቀቅና ሌላው ምዕራፍ መጀመር የቀጠናውን ፈተናዎች ጨምሮ ከግድቡም ሆነ ስራ ከሚጀምርበት ሁኔታ ጋር የሚያያዙ ፈተናዎችና የመጪውን ጊዜ የሚዳስሱ በርካታ ቁም ነገሮች አንስታችኋል። አድማጮቻችን ጥሩ ግንዛቤ የሚያገኙ ይመስለኛል። ዶክተር መሐሙድ እሸቱ ትኩዬ፣ ዶክተር ጥሩሶ አሰፋ፣ መግደላዊት መሳይ እንግዶቼ ለጊዜያችሁ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ክብራትና ክብራን የራዲዮ መጽሔት ፕሮግራማችን ተከታታዮች፣ ወጋችን አልተቋጨም። ሙሉውን ውይይታችንን በድረገጻችንና በማኅበራዊ ትስስር ገጾቻችን ላይ እናኖራለን።
ተወያይ እንግዶቻችንን የውሃ ጉዳይ አዋቂዎቹን ዶክተር ጥሩሰው አሰፋን እና መቅደላዊት መሳይ ደርብን እንዲሁም
በውሃ ጉዳይ የሚነሱ ዓለም አቀፍ ውዝግቦች የሚዳኙበትን ሕግ ያጠኑትን ዶክተር መሐሙድ እሸቱ ትኩዬን እናመሰግናለን።
የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት
በ22 25 እና 31 ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታዬ ነን።
ለአሁኑ በዚሁ ተሰናበትን።
ሰላም
በደህና እደሩ።